Most of us, at one time or another, have been in
the situation ጉዳዮች ላይ ራሳችን እናገኛለን። አምስት አመት በፊት ፕሬዝዳንት ማንሰን እኔ እንዳጠቃላይ ባለስልጣን እንዳገለግል ጥሪ በሰጡኝ ጊዜ የሁኔታ ቤተሰባችን ላይ ደረሰ። ባለቤትና እኔ ስለዚህ ለውጥ በሚያውቁት ቦታ እንዴት እንደረገጡ እናስታውሳለን። የ16 አመት ልጃችን እንዲህ አለ፣ ይህ ችግር አይደለም፣ እናንተ ሂዱ፣ እኔ እዚህ ቀይራለሁ። ከዚያም በኋላ አብሮ ለመሄድና በሕይወቱ የመጡ አጋጣሚዎችን በእምነት በማቀፍ ተስማማ። ባለፉት ጥቂት ዓመታቶች ውስጥ በአዲስ ቦታዎች መኖር ለቤተሰቦቻችን የሚያስደስትና የሚያስተምር አጋጣሚ ነበር። ይህም የሆነው በኋለኛ ቀን ቅዱሳን ተቀባይነትና መልካምነት ምክንያት ነው። በተለያዩ አገሮች ስንኖር በምድር ውስጥ ያሉ በእግዚአብሔር ሕዝብ አንድነት እውነተኛ እንደሆነ ለማወቅ ችለናል። ኃላፊነቴ በብዙ አገሮች እንድጓዝና በብዙ ስብሰባዎች በመሪነት እንዳገለግል ልዩ ዕድል ሰጥቶኛል። የተሰበሰቡትን ስመለከት ብዙ አገሮችን፣ ቋንቋዎችንና ባህሎችን የሚወክሉ ብዙ አባላትን እመለከታለሁ። የወንጌል ዘመናችን አንዱ አስደናቂ ጉዳይ ቢሆን በጂኦግራፊ ክልሎች ወይም በሀገሮች ቡድን የተገደበ አይደለም። ይህም ዓለማዊና ሁለንተናዊ ነው። ይህም ልጆቹን ከዓለም አራት ማዕዘን በመሰብሰብ ለእግዚአብሔር ልጆች መመለስ መዘጋጀት ነውና። የቤተ ክርስቲያን አባላት ልዩ እየጨመረ ነው። ቅዱስ ውርሳችን ከልዩነታቸው በላይ የተሻለ ነው። እንደ ቤተ ክርስቲያን አባላት ወደ እስራኤል ቤት ለመግባት ችለናል። ወንድሞችና እህቶችም ለአንድና አንድ አይነት መንፈሳዊ ውርስ እንዳለን ሆነናል። እግዚአብሔር አብርሃምን ቃል እንደገባለት እናም በስምህ በኩል እባርካቸዋለሁ። ይህን ወንጌል የተቀበሉት ሁሉ በአንተ ስም ይጠራሉ፣ እናም አንተን እንደ አንተ ዘር ይጠራሉ፣ እናም እንደ አባታቸው ተነስተው ይባርከዋል ተብሏል። የቤተ ክርስቲያን አባል ለሆኑ በሙሉ ቃል ኪዳን ገብተዋል። ከእንግዲህ ወዲህ ከቅዱሳን ባላገሮችና የእግዚአብሔር ቤተሰቦች የሆናችሁ እንጂ እንግዶችና መጻተኞች አይደላችሁም። በላቲና እንግዳ የሚባለው ቃል ውጪ ወይም ከውጪ የመጣ የሚል ትርጉም አለው። ይህ አንድ ሰው በስረ ነገሩ፣ በባህሉ፣ በአስተያየቱ፣ በሃይማኖቱ ምክንያት ከውጭ የመጣ በማለት ይመደባል። እኛም ከሌሎች ይበልጥ ልዩ ናቸው ተብሎ ለሚታሰባቸው በሮች እንደሚዘጉባቸው በእርግጥም እናውቃለን። በዘመናት የእግዚአብሔር ሕዝብ እንግዳ ለሆኑት ሁሉ እንዲሁም እንደ ልዩ ለሚመለከታቸው ሁሉ እንዲንከባከባቸው ትእዛዝ ተሰጥቷል። በጥቂት ጊዜዎች እንግዳ እንደ መበለትና እንደ ሙት ልጆች አይነት የእንግዳ ተቀባይነት ጥቅም ያገኙ ነበር። እንደ እነርሱም እንግዳ ለታላቅ አደጋ የተጋለጠ ነው። እናም ለመዳን የሚችለው በአካባቢ በሚገኙ ሰዎች ጥበቃ ምክንያት ነው። የእስራኤል ሕዝብ ለዚህ ርዕስ ቀጥተኛ መመሪያ ተሰጥቷቸዋል። እናንተም በግብፅ ምድር እንግዳ በነበራችሁ፣ ከእናንተ ጋር የሚቀመጥ እንግዳ እንደ አንድ አገር ልጅ ይሁንላችሁ፣ እርሱም እንደ ራስህ ውደደው ተብለዋል። በምድር አገልግሎት ኢየሱስ አስፈላጊ ከሆነ የእንግዳ ተቀባይነት በላይ የሚደረግ ምሳሌ ያሳየ ነው። በኅብረተሰብ የተወገዱ ራሳቸውን ጻድቅ ነው ብለው በሚመለከቱና ንጽሕ እንዳልሆኑ የሚታሰብባቸው እነርሱ ርኅራኄ ክብር አግኝተዋል። የትምህርትና አገልግሎት እኩል ድርሻም ተቀብለዋል። ለምሳሌ አዳኝ ይኖርበት በነበረው ባህል ተቃራኒ በመሆን የሰማርያ ሴትን በማነጋገር ውሃ እንድትሰጠው ጠየቃት። ከጨራቆች ጋር መመገብ ተቀመጠ። ለምጻምም ለመንካትና ለመፈወስም አልተጠራጠረም። የሮሜ 100 አለቃም እምነት ደደንቆበት ለሕዝቡ እንዲህ አለ፣ በእስራኤል እንኳ እንዲህ ያለ ትልቅ እምነትም አላገኘውም ብሏል። ኢየሱስ ሁለንተናዊ ያለምንም ቅድመ ሁኔታ የሌለው ስጦታ የሆነ ፍጹም ፍቅር ሕግ እንድንከተል ጠይቆናል። የሚወዳችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ምን ያደርጉ የለም? ወንድሞቻችሁን ብቻ በእጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለምን? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹም ሁኑ። በዚህ ቤተ ክርስቲያን ውስጥ እንግዳዎችና የሚወገዱ የሉም፣ ወንድሞችና እህቶች ብቻ ናቸው ያሉት። ዘላለማዊ አባት እንዳለን ማወቅ በዓለም ውስጥ ባሉት ወንዶችና ሴቶች ሁሉ መካከል መገኘት ለሚገባው ወንድማዊና እህታዊ ተጨማሪ ስሜት እንዲኖረን ያደርጋል። ለመዘራ በሚባለው የልብ ወልድ መጽሐፍ ውስጥ የሚገኝ ጽሑፍ እንደ እንግዳ የሚመለከቷቸው ሰዎች የክህነት ባለሥልጣኖች እንዴት መመልከት እንደሚገባቸው ያሳያል። ዣን ቫልዣን ከእስር ተለቅቆ ነበር። ከብዙ ጊዜ ምክንያት ደክሞና በራብና ጥማት እየተሰቃየ ምግብና ለምሽት በሚጠለልበት ቦታ ለማግኘት ወደ አንድ ትንሽ ከተማ ገባ። የእርሱ መምጣት ዜና ሲመጣ በዚያ የሚኖሩት አንድ በርም በሮቻቸውን ዘጉበት። ሆቴሉም እስር ቤቱም ቢሆን በሩን ዘጉበት። ተወገደ፣ ተባረረ፣ ተጋዘ። ከዚያም ከከተማው ኤጲስቆጶስ በር ላይ ወደቀ። ኤጲስቆጶስም የቫልዣንን ታሪክ ያውቅ ነበር። ነገር ግን ለማኙን ከእነዚህ ርኅራኄ ቃላት ጋር ወደ ቤቱ አስገቡት። ይህ ቤቴ አይደለም፣ የኢየሱስ ክርስቶስ ቤት ነው። በሩ የሚገባበትን ስም እንዳለው የሚጠይቅ ሳይሆን ችግር እንዳለው የሚጠይቅ ነው። ተሰቃይተሃል፣ ርቦሃልና ጠምተሃል፣ በመልካም ግባ። ስምህን ለማወቅ ለምን ያስፈልገኛል? በተጨማሪም አንተ ስምህን በዚህ መንገድ በፊት አውቄ ነበረ። ቫልዣንም ዓይኑን በድንገት ከፈተ። ስሜ ማን እንደሆነ ታውቃላችሁ? ብሎ ጠየቀ። ኤጲስቆጶስም አዎ፣ ስምህ ወንድሜ ነው ብለው መለሱ። በዚህች ቤተ ክርስቲያን ውስጥ ወርዶቹና ቡድኖች የእኛ አይደሉም፣ የኢየሱስ ክርስቶስ ናቸው። ወደ መሰብሰቢያ ቤታችን የሚገቡት ማንኛቸውም ተቀባይነት ይሰማቸው። ሁሉም ተቀባይነት እንዲሰማቸው ማድረግ በጣም አስፈላጊ ነው። የምንኖርበት ዓለም በታላቅ ለውጥ ላይ ነው ያለው። ለመጓዝ የሚቻልበት የግንኙነት መንገድና የኢኮኖሚ ዓለማዊነት በቀላል የሚገኝ ስለሆነ ምድራዊ ሕዝቦችና ሀገሮችን የሚገናኙበት እናም ከዚህም በፊት ተደርገው በማይታወቅ ሁኔታ የሚቆላቀሉበት እንደ አንድ ትልቅ መንደር ሆናለች። የዓለም አቀፍ ለውጡ ሁሉን ቻይ እግዚአብሔር ዓላማ ያገለግላል። የተመረጡትን በምድር አራት ማዕዘን መሰብሰብ የሚከናወነው ሚስዮኖቹ ወደ ሩቅ ርቀቶች በመላክ ብቻ ሳይሆን ከሌሎች ቦታዎች ወደ ከተማዎቻችንና ጎረቤቶቻችን በሚመጡበት ነው። ብዙዎቻችን ሳያውቁ ወንጌሉ እንደሚሰሙና እንደ እቅፍ እንደሚመጡበት በጌታ እየተመሩ ናቸው። በወርዳችሁ ወደ ወንጌል ተቀየረ የሚቀጥለው ሰውም በቅርብ ጓደኛ መካከል የመጣ እንዳልሆነ የተረጋገጠ ነው። ይህንንም በእርሱ ወይም በእርሷ አመለካከት፣ ቋንቋ፣ አለባበስ ወይም በቆዳ ቀለም ለማወቅ ትችላላችሁ። ይህ ሰው በሌላ ሃይማኖት፣ በተለያየ ባህል ወይም የሕይወት አኗኗር ያደገ ነው። ጓደኝነት የክህነት ዋና አስፈላጊ ኃላፊነት ነው። የአሮናዊና የመልከ ጼዴቅ የክህነት ቡድኖች ከደጋፊ ድርጅቶች ጋር የኤጲስቆጶስ አመራር ስር እያንዳንዱ ሰው በፍቅር እና በደግነት ተቀባይነት እንዲያገኙ ያድርጉ። የቤት ለቤትና የሴቶች የቤት ለቤት አስተማሪዎች ማንም እንዳይረሳ ወይም ችላ እንዳይባል ያረጋግጡ። ክርስቶስ አሜሪካን ከጎበኘ በኋላ በእግዚአብሔር ሕዝቦች መካከል ፍጹም የሆነ አንድ ምስክር፣ አንድ አይነት ምሳሌ ነበር። መዝገቡም እንደሚያስመለክተው ለማናውያንም ሆኑ ማንኛውም አይነት በመደብ የተለዩ ሰዎች አልነበሩ። ነገር ግን ሁሉም በአንድነት የክርስቶስ ልጆች ነበሩ። አንድነት የሚገኘው ልዩ የሆኑ ወይም የደከሙ አባላትን ችላ በማለት ወይም በማስወገድና እንደ እኛ አይነት ከሆኑት ጋር ብቻ ግንኙነት በማድረግ አይደለም። ከዚህም በተቃራኒ አንድነት የሚገኘው አዲስ የሆኑትን ወይም ልዩ እርዳታ የሚያስፈልጋቸውን በማገልገል ነው። እነዚህ አባላት ለቤተ ክርስቲያኖች በረከቶች ናቸውናም ገረቤታችንን ለማገልገልና በዚህም ልባችንን ለማጽዳት እቅድ ያቀርቡልናል። ስለዚህ ወንድሞች፣ በቤተ ክርስቲያናችሁ በር ላይ የሚመቱን ማንኛውንም የመቀበል ኃላፊነት የእናንተ ነው። በምስጋናና ያለመጥሌ ተቀብላችሁ የማታውቋቸውን ሰዎች ወደ መሰብሰቢያ ቤታችሁ ከገቡ በሙቀት ሰላምታ ተቀበሏቸው፣ እናም ከእናንተ ጋር እንዲቀመጡ ጋብዟቸው። እነሱ ወደ እናንተ እስኪመጡ በመጠበቅ ሳይሆን እናንተ በመጀመሪያ ተቀባይነት ፍቅር እንዲሰማቸው በማድረግ እርዳታ ስጧቸው። በመጀመሪያ ሰላምታችሁ በኋላ እነሱን ለማገልገል የምትቀጥሉበት መንገድ አስቡባቸው። አንድ ጊዜ ለመስዋዕት የማይችሉ ሴቶች ከተጠመቁ በኋላ ሁለት አዲስ አስደናቂ የሴቶች መረዳጃ ማኅበር ሴቶች ከተቀየሩት ሴቶች ጋር ለመነጋገር በመቻል በእጅ መነጋገር የሚችሉትን ተማሩ። ማንም ለሰማይ አባታችን እንግዳ እንዳልሆነ መሰክራለሁ። ለእርሱ ነፍሱ ውድ ያልሆነ ማንም ሰው የለም። ከጴጥሮስ ጋር ይህንን መሰክራለሁ። እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚያፈቅርና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋላለሁ። ጌታ በመጨረሻ ቀን በጎቹን ሲሰበስብ ለእያንዳንዳችሁ እንግዳ ሆኜ ተቀበላችሁኝ እንዲህ ልጸልያለሁ። ከዚያም ለእርሱ እንዲህ እንላለን፣ እንግዳ ሆነ አንተ መቼ ተቀበልን? እሱም እንዲህ ይመልስልናል፣ ከሁሉም ከሚያንሱ ከእነዚህ ወንድሞቼ ጋር ለአንዱ እንኳ ስላደረጋችሁ ለእኔ አድርጋችሁታል። በኢየሱስ ክርስቶስ ስም አሜን።